ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 5 ቀን 2011 ዓ.ም ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ወቅታዊውን የኢትዮጵያ ሁኔታ በሚመለከት ዴሞክራሲና አንድነት አሁንም ምላሽ ያላገኙ ጥያቄዎች በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ በቅድሚያ ይቀርባል። በማስከተልም
መርከብም የሚዘረፍባት እኮ ሀገር ኢትዮጵያ ናት። በይትም ማለት ነው መርከብ የተዘረፈበት ሀገር። ከመርከብ ላይ ያለቃ ከመርከብ ላይ ያለ ሰው ወይም ንብረት ነው የሚዘረፍ እንጂ ባለም ላይ መርከብ በራሱ ተዘርፎ በእንዲህ አይነት ነገር አይታወቅም። አውሮፕላን ተዘርፎበት የሚታወቅ ሀገር ኢትዮጵያ ነው። ሌላው ቀርቶ ልንገራችሁ ባህር ዳር ዩኒቨርሲቲ ሲገነባ አለቀ ተብሎ የማስመረቅ ስራ ሲሰራ አንድ ህንጻ ጠፋ። ሪፖርት ያቀረቡባቸው ህንጻዎች በርካታዎች ናቸው። ከዛው ውስጥ አንድ ህንጻ ጠፋ። እንዴት እንቆጥረው? አንድ ህንጻ የለም። እንጃ የት እንደሄደ። ተመልከቱት። ምን ያህል ድራማ ሲሰራባት ሀገር፣ የተረጋጋ የፖለቲካ አስተዳደር የሌለባት ሀገር፣ ወዴት እንደምትሄድ እንኳን ህዝቡ ሊገነዘብ የተቸገረባት ሀገር። እንዴት ነው ለውጥ አለ ምንለው?
ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ ክፍል 2 እናሰማለን። በዚህም ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሰኞ ሰኔ 3 ቀን ለተወሰነ ጊዜ ከተቋረጠ በኋላ ጀምሮ የነበረው የኢንተርኔት አገልግሎት ማክሰኞ ሰኔ 4 ቀን እንደገና የተቋረጠ መሆኑ ተነግሯል። ሰኞለት ለአምስት ሰዓታት ያህል የኢንተርኔት አገልግሎት መቋረጡን የገለጸው ኔት ብሎክ የተባለው ተቋም ለአምስት ሰዓታት ኢንተርኔት በመቋረጡ አገሪቱ 26 ሚሊዮን 480 ሺህ ብር ኪሳራ እንደደረሰባት አስታውቋል። ረቡዕ የሰነድ መስሪያ ቤቶች፣ ኤምባሲዎች፣ ሆቴሎችና ሌሎችም ቦታዎች የኢንተርኔት አገልግሎቶች ያልነበራቸው መሆኑ ሲዘገብ ለኢንተርኔት አገልግሎት መስተጓጎል እስካሁን ካገዛዙ ባለስልጣኖች በኩል ማብራሪያ አልተሰጠም። በሌላ ዜና ቴሌግራም በተባለ የመልእክት መለዋወጫ አማካኝነት የአስረኛ ክፍል የፈተና መልሶች ሲለዋወጡ የተገኙ 4 ተማሪዎች በቁጥጥር ስር መዋላቸውን የትምህርት ሚኒስቴር ባለስልጣኖች ለዜና ተቋሞች ገልጸዋል። የወያኔው ድርጅት መሪ ደብረጽዮን ገብረ ሚካኤል ሰሞኑን ለሪፖርተር ጋዜጣ ባሰጠው ቃለ ምልልስ የትግራይ ህዝብ በማንነቱ በደረሰበት ጥቃት የመገንጠል ስሜት ውስጥ ገብቷል ብሏል። ግለሰቡ በሰጠው ማብራሪያ የትግራይ ህዝብ እዚህ ስሜት ውስጥ የገባው ከተለያዩ የመንግስት መስሪያ ቤቶች በችሎታቸው ማነስ ሳይሆን በማንነታቸው በመባረራቸው በየቦታው መንገድ በመዝጋት የትግራይን ህዝብ ለማስራብ በተወሰዱ እርምጃዎች ምክንያት ነው ካለ በኋላ የህዝቡን ስሜት የወያኔው ድርጅት ህወሓት ተቆጣጠረው እንጂ እስካሁን የመገንጠሉን እርምጃ ተግባራዊ ሊያደርግ ይችል ነበር የሚል አንድምታ ሰጥቷል። በተለያዩ ጊዜያት ህወሓት የሚሉ ስሞች ያጠለቀው የወያኔው ድርጅት የናዚስት ጽንፍ ጀምሮ አላማና ግብ ያደረገው ትግራይን ለመገንጠል መሆኑ ቢታወቅም በሂደት አቋሙን በመጠኑ አስተካክሎ ስልጣን ለመያዝ ሁኔታው ከተመቻቸለት ኢትዮጵያን ለመግዛት ካልሆነ ደግሞ ትግራይን ለመገንጠል በሚል ስትራቴጂ ሲንቀሳቀስ መቆየቱ በገሃድ ይታወቃል። በአሁን ወቅት መገንጠል የሚለው አቋምና ፍላጎት የወያኔ መሪዎች እንጂ ፍላጎቱ ምን እንደሆነ ተጠይቆ የማያውቀው የትግራይ ህዝብ አለመሆኑን ግልጽ ነው የሚሉ ወገኖች ወያኔ ፍላጎቱን በህዝብ ላይ ለመጫን እየሞከረ ነው ይላሉ። ስለጌታቸው አሰፋ ጉዳይም ተጠይቆ ሲመለስ የደህንነት ሰራተኞች ኤርትራ ሄዳችሁ ተልላችሁ ተብለው እየተጠየቁ ነው በሚል የለበጣ አነጋገር የአዲሱ ሹምንና የሻቢያው መሪን ወዳጅነት ተጎነተለ በኋላ ወንጀሉ እና ኃይለ ማርያም ደሳለኝን የሚያስጠይቅ ሆኖ ሳለ በጌታቸው ላይ መለጠፉ አግባብ አይደለም ብሏል። በምዕራብ ጉጂ ዞን 120 የኦነግ ታጣቂዎች መያዛቸውን የዞኑ አስተዳደር ገልጿል። አሸባሪዎቹ የተያዙት ባለፉት 3 ቀናት በደቡብ አዋሳኝ አካባቢዎች በተደረገ የማጽዳት ዘመቻ መሆኑን የዞኑ አስተዳደር ባለስልጣኖች የገለጹ ሲሆን እርምጃው የሚቀጥል መሆኑንም ተናግረዋል። ተያዙ የተባሉት ሰዎች በእርግጥ የኦነግ ታጣቂዎች ናቸው ወይስ ከጥቅ ጋር ግንኙነት የሌላቸው ሰዎች? የኦነግ ታጣቂዎች ከሆኑት ከአጠቃላይ ውስጥ ምን ያህሉ ናቸው የሚሉ ታዛቢዎች ከዚህ በፊት ታጣቂዎች ተይዘዋል ጠፍተዋል በተባለበት ሁኔታ የኦነግ ታጣቂዎች ተጠናክረውና ተደራጅተው አሸባሪ እርምጃዎችን ሲወስዱ ቆይተዋል በማለት አስተያየቶቻቸውን ይሰጣሉ። በተካሄደባቸው ጥበቃ ከቤት ንብረታቸው የተሰደዱ ዜጎች አሁንም በፍርሃት ወደ ቀያቸው ያልተመለሱ መሆናቸውም ይታወቃል። የጉጂ ዞን ባለስልጣኖች ወሰድን ስላሉት እርምጃ ከኦነግ በኩል የተሰጠ መግለጫ የለም። በተመሳሳይ ዜና በአማራ አካባቢ ባሉ የተለያዩ ቦታዎች ግጭት አስነስተዋል ተብለው የተጠረጠሩ 224 ሰዎች በቁጥጥር ስር መዋላቸውን የአማራው የአቃቤ ሕግ ጽሕፈት ቤት አስታውቋል። በሱዳን ለ72 ሰዓታት ተጠርቶ የነበረው አጠቃላይ የሥራ ማቆም አድማ ረቡዕ ሰኔ 5 ቀን አብቅቷል። ሱቆች ተከፍተው የዋሉ ሲሆን የመንግስትና የግል መስሪያ ቤቶችም ሥራ የጀመሩ መሆናቸው እንዲሁም በመንገድ ላይ የትራፊክ እንቅስቃሴ የጨመረ መሆኑ ተነግሯል። የሱዳን ጊዜያዊ ወታደራዊ አስተዳደር መሪዎች ባለፈው ሰኞ በሰጡት መግለጫ ሰሞኑን በተካሄደው የጅምላ ጭፍጨፋ ላይ የተሰማሩ ወታደሮች መኖራቸውን ገልጸው የመርመራውን ውጤት በ72 ሰዓታት ውስጥ ለማቅረብ ቃል ገብተዋል። ሁለቱም ወገኖች በአስታራቂ አማካኝነት ድርድራቸውን ካቆሙበት ለመጀመር ይስማሙ እንጂ ስብሰባው እስካሁን አልተጀመረም። ይህ በእንዲህ እንዳለ የተባበሩት መንግስታት የሰብአዊ መብት ካውንስል በሰጠው መግለጫ ባለፈው ሳምንት ወታደሮች በዜጎች ላይ ማካሄድ የጀመሩት የጅምላ ጭፍጨፋ ያልተቋረጠና የዜጎች ግድያ መቀጠሉን የሚገልጽ መረጃ የደረሰው መሆኑን አስታውቋል። ሁኔታውን የሚመረምር ነጻና ገለልተኛ የሆነ አካል እንዲቋቋምም ጥሪ አድርጓል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን e f dpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ዴሞክራሲና አንድነት አሁንም ምላሽ ያላገኙ ጥያቄዎች በሐምሌ ወር 1988 ዓ.ም ተመረጠ ትንታክ በሚል በራሪ ወረቀታችን የሚከተለውን አስፈረን ነበር። በሀገራችን ኢትዮጵያ የመንግስት ስርዓት ጥንታዊ መሰረት የነበረውና ከቀላል ወደ ውስብስብ ተቋማዊ ይዘትም እያደገ የመጣ ነው። የሆነ ሆኖ ግን የመንግስት ከፊዳላዊ ይዘት በተቋም መልክ የተላቀቀ ቢሆንም ከዚሁ ስነ ልቦና ካልተላቀቁ አነስተኛ መኮንኖች አልፎ ጎሰኞች እጅ ገብቷል። በዚሁ ሰበብ በኢትዮጵያ ዴሞክራሲ ተትናንትና ብቸኛ ጭንቀት የነበረ ሆኖ ሳለ ያ ጥያቄ በመወገርገሩ ዛሬ ሌላ አንድነታችንን የሚፈታተን ችግር ይዞ ብቅ ብሏል። ይህም የመነጨው በኢትዮጵያ አገዛዞች ስህተትን በስህተት እያረሙ ስልጣናቸውን ለመጠበቅ በሚፈጽሙት ግፍ ችግሮች እየተወሳሰቡና እየተበራከቱ በመምጣታቸው ነው። የጥቅሱ መጨረሻ ዛሬም የተለወጠ የለም። ሁሉም ዜጋ ከክርስቲያኖች ውጭ የሽግግር መንግስት መመስረቱና ወደ ህዝባዊ ዴሞክራሲ ማቅናታችን ብቸኛ መፍትሄ መሆኑን ያምንበታል። የሐቅ ሆኖ ሳለ የሽግግር ሂደትን ትላንትም ዛሬም ጋሬጣ የሆኑት ኃይሎችና ምክንያታቸውስ ምንድነው ስንል መልሱ ውስብስብ አይደለም። አገር በቀል የስልጣን ጥመኞች ደርግ ወያኔም ሹመኞቹም ፍጹም ስልጣንን ይፈልጋሉና ሁሉን አቀፍ ዴሞክራሲያዊ ሂደት ከኮሶ ባላነሰ ይመራቸዋል። ሹሙ ትንግርታለኝ የሚልም በመሆኑ የሱን ፍጹም ስልጣን ለማስፈን ሲባል አገራችን የሽግግር ሂደትን ተነፍጋ እነሆ ወደ ባሰው ቀውስ ተወርውራለች። ሹሞቹን ሆነ ቀደም ወያኔ ለስልጣን ያበቁት ባዳን ደግሞ ኢትዮጵያ ነጻ ብሔራዊ ጥቅሟን የሚያስጠብቅ መንግስት እንዲኖራት አይፈልጉምና ማለትም ቡችላና ታዛዥ አገዛዝ የሚመቻቸው ነውና የሽግግር ሂደት መጥቶ ህዝቡ ባለስልጣን እንዲሆን ከቶም አይፈልጉም። ስለዚህ አምባገነኖችን አቅፎና አስጎንብሶ መቀጠሉን ይመርጣሉ። በሱዳን ያለው ሁኔታ ይህንኑ ያረጋግጣል። አሜሪካ በሁሉም መስክ ሹሞቹን ደግፎና አቅፎ ቅጥረኞቹንም አማካሪና አጃቢ አድርጎ ያሰለፋቸው አለምክንያት አይደለም። ሹሞቹ ስለ ሱዳን ሽግግር ተጨነቅን ባለው አፋቸው የኢትዮጵያን ህዝብ ፍላጎት ወግድ እንዳላሉ ሁሉ የገማ የገለማውን የወያኔ ኢህአዴግን ያውም እስካሁን ቅንጣት ሊቀየር ሊሻሻል ባልቻለ የምርጫ ህግና ይዘት ምርጫን እውን ሊያደርጉ ጎንበስ ቀና እያሉ ናቸው። ያደሩላቸው የባዕድ ቅጥረኞችም የሽግግር ሂደትን አውግዘው ለምርጫ ምናልባትም ከአንድ ሁለት ለማልፍ ሸንካላ በርጩማ ዝግጁነን ከማለታቸው አልፈው እንደ ሹሞቹም ኢትዮጵያዊ አላየንም ብለው በጠራራ ፀሐይ እየቀለሉ ናቸው። ከሹሞቹ ያነሰ ኢትዮጵያዊነት ነው ያለን ብለው ያመኑት ክፍሎች ለሹሞቹ ኢትዮጵያዊነት መስክር ሊሆኑ ካለመቻላቸው ውጭ ያስገመቱት የራሳቸውን አቋምና ይዘት ብቻ ነው። ሹሞቹ ጠባብ ዘረኞች እንጂ ኢትዮጵያዊነት የሚወዘውዛቸው ባለሱሶች አይደሉምና አጫፋሪዎቻቸው በነቂስ ህሊናቸውና ጆሮአቸው ላይ ስለተኙ ጌዲዮ ቡራዩ ለገጣፉ አጣይ በኒሻንጉል ሻሸመኔ ወላይታ ደምቢዶሎ አፋር አሶሳ ወዘተ ስለደረሰው ግድያና ግፍ ከተውንም አልሰማንም ባይሆነዋል። ሆድ ሰብእናን ሲገዛና ሲያቸንፍ ሐቅን ማያ አይን ይጠፋል እንዲሉ ነው። ምን ሊመጣ እንደሚችል በእነንቶን ያገዛት ሚስጥርም አልነበረም ዛሬም አይደለም። ከላይ በጠቀስነው በራሪ ሁኔታውን ስንተነተን ከዚህ የሚከተለውንም አስፈረን ነበር እንጠቅሳለን። ባጭሩ ዛሬ አገሪቷ ብሔራዊ አንድነቷ ተናግቷል። እንዲሁም ዛሬ አገራችን ችግሮቿን የምትፈታበት ፍትሃዊ ስርዓትና ፍትሃዊ መንገድ አስተላለች። ስለሆነም አሁን የዲሞክራሲና የአንድነት ጥያቄዎች የማይነጣጠሉ ሆነዋል። የሀገራችን መሰረታዊ ችግርም ከነዚህ ጋር ከመደረግ አፍራሽ ወይም ገምቢ አስተዋጽኦ ጋር በወሳኝ የተያያዘ ሆኗል። ሁለቱን ግቦች ለይቶ ማራመድና መቀበል የማያዋጣ ነው። ምክንያቱም ዲሞክራሲን ለሀገራዊ ማገር ኢትዮጵያዊነት በባዶ ማሰብ ልቦለድ ይሆናል። የሀገር አንድነት ደግሞ ለዲሞክራሲያዊ ስርዓት እውን መሆን መድረክ ካልፈጠረና ዋስትና ካልሰጠ ወደ የግፍ አገዛዝ አዙሪት መመለስ ይሆናል። ዲሞክራሲ ሲለጠጥና ሲጨማለቅ ስርዓት አልበኝነትን ያነክሳል፣ ብሔራዊ አንድነትን ያናጋል። ያለ ዲሞክራሲያዊ መሰረት የታነጸ አገዛዝ ደግሞ በህዝብና በዜጎች ላይ አሰቃቂ አገዛዝን ያዘፍናል። ስለዚህ ነው ዲሞክራሲና አንድነት የማይነጣጠሉ ግቦች ናቸው ማለት ያስፈልገው። በአሁኑ የኢትዮጵያ ተጨባጭ ሁኔታ ደግሞ ያልተሳኩ ግቦች ናቸው። የጥክሱ መጨረሻ የሹሞቹን መጣጥ ራሱ ጸረ ትግል ይዘት እንዳለው የተነገረው በጊዜ ነው። ሹሞቹ ደግሞ የታሪክ አተላዎችን ከየጉድጓዳቸው አውጥተው ከጎናቸው ሲያሰልፉ አቅጣጫቸው ወዴት እንደሆነ ሚስጥሩም ተዘርግፎ ነበር ማለት ይቻላል። የወያኔ አጫፋሪ የነበሩ ቀይ ሽብርተኞች፣ የአሶሳ በደኖ ጫፍጫፊዎች፣ የአርባ ጉጉ አሶሳ አውሬዎችና በሰው ደም ተጉመጥማጮችን በአገር ሲያሰማሩ ያው እንደ ወያኔ አይነ ደረቅ ዘረኞች ሲሆኑ ለኢትዮጵያ መከራና ስቃይን እንጂ ስርየትን ይዘው እንዳልመጡ ለዜጎች ግልጽ የሆነ ሀቅ ነበር፣ አሁንም ነው። ውስጣዊ ንግግርን ስለማይችሉበት ከጠዋቱ ራሳቸውን እርቃናቸውን አሳይተዋል። የነበረውን ቀጣይ ዘረኞች በጠዋቱ ስለተጋለጡ ወደ ቀቢጻ ተስፋ ተዘፍቀው ሁሉም በየአቅጣጫው ህዝብን በተራ ስድብ መስለፉን ተያይዘውታል። ቢገለበጡም ግን ሊደልሉ ሊያደናግሩም ቢጥሩ ግን ስግብግብ ዘረኞች የቀን የማታ ጅቦች በመሆናቸው ድርጊታቸው ወዲያውኑ አጋልጧቸዋል። የለመደባቸውና የማይለወጡ ዘረኞች ናቸውና ባሶሳ ከሻቢያ ጋር ሆነው አማራ በሚል ንጹህ ህዝብን የፈጁናቸውና በደኖ አሰቦት አርባ ጉጉ አማራ በሚልም ንጹሆችን እርግዞችን ህፃናትን የጨፈጨፉና ቤተክርስቲያንን ሳይቀር ያቃጠሉ መነኮሳትን ሳይቀር ያረዱናቸውና አማራና ክርስቲያንን በመንጫ ብለው ሲያጓሩ የከረሙናቸውና ዛሬ ሊቀየሩና ኢትዮጵያዊ ወይም ስነ ምግባር ያለው ሊሆኑ መጠበቅ የለበትም። ጅብ ቢጨምት ሜዳስ ያገኘነውና ደም ስለሚያጓራቸውና ስለሚያስፈልጋቸው በጊዜ ቅስማቸውን መስበር አስፈልጊና ወሳኝ ይሆናል። የተከበረ ኢትዮጵያ ህዝብ እስከመቼ የውርጋጦች ወሮበሎች ቄሮች ዘረኞችና ወንጀለኞች መጫወቻ ይሆናል? ከዚህ በተያያዘ ዛሬ የህዝብ ተቆርቋሪ መስለው ግን በመሰረታዊ ዘታቸው ጸረ ህዝብ አገዛዙን የሚደግፉ ክፍሎችን ቀዳዳ ሳይሰጡ አዋክቦ ማስወገዱ ቀነቀጠሮ የማይሰጥ ነው። ወያኔ ከኦነጋውያን ጋር ሆኖ ማለትም እነ ሐሰን አሊ ኦህዴድ አማራውን በአርባ ጉጉ ሲፈጅ ተቃውሞ ያሰሙ ሁለት ኃይሎች ማአህድና ኢሃፓ ናቸው። ዛሬ ተቆርቋሪ ነበርነን ባዮች ጥላ እንኳን አልጣሉም፣ የቀትር ጥላ ነበሩ። ወይ ለወያኔ አድረዋል ወይ ከትግል ፖለቲካ ርቀዋል። ወያኔ ለስልጣን ሲበቃም ከወያኔ ያበሩ ህዝብን ትምክህተኛና ማህይም ብለው የዘለፉ ኢሃፓን በመታገሉ ያወገዙ አሊያም ዶክተር አስራት በብስጭት እንዳሉት ሆዳም አማራ የነበሩ ናቸው። ዛሬ አፋቸውን ሞልተው ወያኔን የታገሉትን በተልካሻና ሽባ መሰረት ላይ ሆነው ሊያወግዙ የሚችሉም አይደሉም። የመቀሌ ቀጣኞችና የደርግ ወንጀለኛ ረዘራጆች አገር ወዳዶችን በማስጠላት ዛሬ ለዘረኛ ሹሞች ደጋፊ ሆነው የሚቅበዘበዙት አልሳካ ያላቸው ህዝብ ትላንትን ስላልረሳ ነው። ምን ታደርጉ ነበር? አቋማችሁ ምን ነበር? ሰልፋችሁ ከማን ጋር ነበር ሲባሉ ምላሻቸው የባንዳ ነው። ብርሌ ከነቃ አይሆንም ቃ በመሆኑ ከወያኔ ጋር የተቃቀፈ ምንጊዜም ቢሆን ህዝባዊ ሊሆን አለመቻሉን ለማወቅ ደግሞ እንብዛም በልህነትን ጠያቂ አይደለም። ኢትዮጵያዊነት መርሃችን ከሆነ ህሊናችን ከዳኘን ሰብእናችንን ለሆድ አሳልፈን ካልሰጠን የታጋይ ጽናትና ወኔ ካላጠጠብንና ታሪክን አሳፋሪ እስካልሆንን ሰረኞችን በጋራ ታግለን ማቸነፍ ከቶም አያቅተንም። በጋራ ለሀገር አድኑ ትግል እንነሳ። በትግላችን ኢህአዴግን እናውድም። ኢትዮጵያ ለዘላለም ትኖር።
ህዝባዊ አብዮታዊ ፓርቲ ለሳን የሆነውን ፍኖተ ዲሞክራሲ ሬዲዮን ለመስማትና የማህበራዊ ድረገጽ ፕሮግራሞችን ለመከታተል በፌስቡክና በዩቲዩብ ገጻችን ፍኖተ ዲሞክራሲ ፍኖተ ብለው ቢገቡ ያገኙናል። እንዲሁም የሬዲዮ ፕሮግራማችንን በቀጥታ ለመስማትና ሬዲዮናችንን ለመርዳት www.fnota.org መጠቀም ይችላሉ። በጋራ ህዝባዊ ትግል ወያኔ ኢህአዴግን እናቸንፋለን። እንግዲህ ኮሎኔል አብይ ከመጣ በኋላ በይበልጥ ተጠናክሮ የቀጠሉትን የማህበራዊ ቀውሶችን መልከት እስቲ። ለምሳሌ የሌብነት መስፋፋት በአዲስ አበባና በሌሎች ከተሞች በሞተርና በመኪና የሚደረጉ ዘረፋዎች፣ በአሰቃቂ ሁኔታ የተዘረፉት ሰዎች በስለተወክተው የሚሞቱበት፣ ከመኖሪያ ቦታ መፈናቀል፣ ስራ አጥነት እና ሌሎች ማህበራዊ ቀውሶች ይታያሉ። በዚህ ዙሪያ የሚሉት ካለ አቶ አያሌው።
ጥሩ ነው። እነዚህ ነገሮች አሁን የተባሉት መፈናቀል፣ ዘረፋ፣ ሞት፣ ስራ አጥነት ከአብይ በፊት የነበረው በሀገሪቱ ታሪክ ታይቶ የማይታወቅ እጅግ አስቸጋሪና ውስብስብ ነበር። አሁን ባብይ ጊዜ ደግሞ በጥፍ ጨምሯል። ለምሳሌ አሁን በሀገሪቱ ከ2.9 ሚሊዮን ህዝብ በላይ በራሱ ሀገር የተፈናቀለ በአፍሪካ ብቻኛው ሀገር ኢትዮጵያ ናት። በደቡብ ብትሄድ ይፈናቀል ነው የምታየው። በሰሜን ብትሄድ የአማራው ህዝብ ከሌላው ክልል ብቻ ሳይሆን ከራሱ ክልልም ይፈናቀል ነው የምታየው። የሰሜን ጎንደር ህዝብ፣ የወሎ ህዝብ፣ የሰሜን ሸዋ ህዝብ፣ የጎጃም ዳሞት አካባቢ፣ አየርሻ ልማት አካባቢ የነበረ ህዝብ 47,000 ህዝብ የተፈናቀለው ጎጃም ባለፈው 6 ወራት ውስጥ። እነዚህ ሁሉ መፈናቀሎች በከፋ መልኩ የቀጠለው አሁን ነው። ይሄ ደግሞ በአጋጣሚ የተሰራ ያለ ስራ አይደለም። ታስቦበት ታቅዶ ለዘመናት ይሰራ የነበረ ወደ ተግባር እንቅስቃሴ የገቡበት ነባር ሁኔታ መፈጠሩና መታየው። እስካሁን ለምሳሌ ቅማንትና አማራ የሚለውን ስራ ልዩነት ለመፍጠር ይሰራ የኖረው ለአመታት ነው። አዎ። እና በዘር ላይ ያተኮረ የመፈናቀል ስራ በስፋት እየተከናወነ ነው ያለው። በስፋት እየተከናወነ ሲሆን ደግሞ በአጋጣሚ እየተከናወነ ያለ ሳይሆን ታስቦበትና ታቅዶ ለ28 አመታት ከዛም በላይ ለ40 አመታት ሲሰራ ከነበረው የኦነግ፣ የሻዕቢያ፣ የህወሓትና የባዕዴን የኦዴድ ተግባራት ጋር ተሳስቦ የሚመጣ ጸረ ህዝባዊ ድርጊት ነው። ያጭር ጊዜ እቅድ አይደለም። ለምሳሌ በቅማንትና በአማራ፣ በጉሙዝና በአማራ እንዲሁም ደቡብ አካባቢ ኦሮሞዎች በሌሎች ኦነግ ብለን መግለጽ እንችላለን። በኦነግ ላይ በሌሎች ብሔሮች ላይ እየተወሰደ ያለው ግፍና ችግር፣ በሶማሌና በኦሮሞ ላይ ያለው ልዩነት፣ ሌሎችም በወሎ፣ ሰሜን ሸዋ፣ በአማራና በኦሮሞ መካከል እየተፈጠረ ያለው ግጭት የቅርብ ጊዜ ግጭት አይደለም። ኦነግም ከተመሰረተ ከ40 አመት በላይ ነው። ኦነግ ያቀደው የነበረው ቅድም ይሄ ነው። ህወሓት ከተመሰረተም ከ40 አመት በላይ ነው። ህወሓትም ያቀደው የነበረው ይሄ ነው። ሻዕቢያ ከ50 አመት በላይ ሆኖታል። ያቀደው የነበረው ቅድም ይሄ ነው። ስለዚህ ቀደም ሲል ለዘመናት ታቅዶበት የነበረ ታስቦበት እየተሰራ ያለ ስራ ነው። ለምሳሌ ልንገር፣ አሁን በስፋት በንሻንጉል ክልል መተከል ዞን ውስጥ የአማራ ተወላጆችን የማፈናቀልና የመግደል እንቅስቃሴ በስፋት እየተከናወነ ነው ያለው። ይህን ሲከናወን የጉምዞች እቅድ አይደለም። የጉምዞች ወይም የዚህ አካባቢ ነዋሪዎች ፍላጎት ሆኖ ግን አይደለም። ከስር የሚጠነስሱት ተንኮሉን የሚጠነስሱት ተግባሩን የሚያስፈጽሙት የህወሓት ሰዎች ናቸው። ምክንያቱም ልገራችሁ፣ ግድቡ የተገደበበት አካባቢ አባይ ግድብ ጉባ ወረዳ ነው የምትባለው። ጉባ ወረዳ ባምቡዲ የሚባል አካባቢ ነው። ከግድቡ ጋር ተያይዞና ከዛም በፊት እኔ እዛ አካባቢ ሰርቻለሁና ከዛም በፊት ከ1983 ጀምሮ የትግራይ ሰዎች በስፋት እየሰፈሩበት ያለ ወረዳ ነው ጉባ ወረዳ። አንደኛ ወርቅ አለው። ወርቅ ይመረታል። ወርቅ ለማምረት በመጀመሪያ ትግረኛ ተናጋሪ መሆን መቻል አለበት። ትግሬ መሆን አለበት። አማራ፣ አገው፣ ኦሮሞ ወይም ሌላ ሰው ሆነ አያመርትም። እዛ ትግሬው ነጋዴው አያሰራውም በራሱ። ይሄን ምነግር የዛሬ 20 አመት እዛ ተሰራ ያየሁት ነው። እርሻ እዛ ለማረስ፣ እርሻ ለመቀበል የጉምዞችን አስተዳዳሪዎች ወይም ደግሞ የግብርና ባለሙያዎችና ሌሎች እርሻ ጠይቀህ ለማረስ ትግረኛ ተናጋሪ መሆን አለበት። ሌላ ሰው እዛው አይገባ። ስለዚህ ምን ጠየቁ? ጉባ ወረዳ የትግራይ ልዩ ወረዳ እንድትሆን ብለው ለፌዴሬሽን ምክር ቤት ማመልከቻ ቀረቡ። የፌዴሬሽን ምክር ቤት ጉባ ወረዳ ለትግራይ የትግራይ ልዩ ወረዳ ሆና እንድትቀጥል የክልሉ ምክር ቤት አስተያየቱን እና ይሁንታውን ጠቅሶ ይግለጽልን ብለው መልሰው ወደ ቤንሻንጉል ክልል ላኩት። የቤንሻንጉል ክልል ፈቀደላቸው የትግራይ ይሁን ብሎ ያስፈራሩታል ይገሏቸዋል እያንዳንዱ አስተዳዳሪ በለው ፖሊስን በለው እኔ በዱላ ሲመቷቸው ነው ማየው በጥይት እና እነሱ በስልጣን ለመኖር ወይም በህይወት በክልላቸው ለመኖር በራሱ ትግሬዎች የሚሏቸውን ነገር ፈጽመው መገኘት አለባቸው። አሶሳ ከተማ ከሚሰሩት ንግድ ቤቶች፣ ሆቴሎች፣ ሱቆች፣ መደብሮች፣ ሌሎች የንግድ ተቋማት 97% የትግሬዎች ነው። እኔ በአይኔ ስላየው እዛ 2 ዓመትም ስለኖርኩ ነው። አሁን ደግሞ 100% ሆኖ ይሆናል 3%ን ያጠፉታል። ስለዚህ ተመልከት እንግዲህ አፋር የዛሬ 2 ዓመት አፋር ውስጥ አንዲት ወረዳ የትግራይ ተወላጆች ስለምንበዛ በቋንቋችን መማር ስላለብን ወረዳዋ የትግራይ ልዩ ወረዳ ትሆንልን ብለው ለፌደሬሽን ምክር ቤት ያቀረቡበት ሁኔታ እንደነበር አስታውሳለሁ። አሁን የወረዳ ጥያቄ አይደለም የወረዳ ጥያቄ ሳይሆን ህዋት ረጅም ግብ አላት የማቀው ግብ በካርታቸው ውስጥ ያጠቃለሉት አፋር በትግራይ ውስጥ ነው። በንሻንጉል በትግራይ ውስጥ ነው። ሰሜን ጎንደር ባጠቃላይ ከፊል ወሎ ባጠቃላይ በትግራይ ውስጥ እንዲካተት ነው። ቀሪው የአማራ ክልል ደግሞ በኦሮሚያ እንዲካተት ነው። ረጅም ግባቸው ይሄን አማራ የሚባለው ህዝብ የራሱ አገር የሌለው የተረጋጋ ህይወት የሌለው በሀገሪቱ ሊበተን የሚችል ኩርድ የመካከለኛው ምስራቅን ኩርዲስታን እንዲተካ ታቀዶና ታለመለት እየተሰራ ያለ ህዝብ ነው። እንዲበተን የተፈለገ ኩርዶች ቱርክ ውስጥ አሉ፣ ኩርዶች ኢራቅ ውስጥ አሉ፣ ኩርዶች ሌላ ቦታ አሉ። ጀግና ህዝቦች፣ ባለ ታሪክ ህዝቦች፣ የራሳቸው ሀገር የነበራቸው ህዝቦች ናቸው። የበተኗቸው ግን በዚህ መንገድ ነው። ስለዚህ የአማራው ጣፈንታ ወደዛ እየሄደ ነው ያለው። ስለዚህ መፈናቀሉ በስፋት እየተከናወነ ነው ያለው። ሌላው ቀርቶ መፈናቀል ብቻ ሳይሆን እኮ ገለው አስከሬን ወደ አገራቸው ወደ ትውልድ አገራቸው እንዳይሄድ የሚከለከልበት ነባራዊ ሁኔታ ተፈጥሯል። መተከል በሌላ በኩል ዘረፋን በተመለከተ እንዳያችሁት ነው። ደቡብ ሀገረ ሰላም ሀገረ ማርያም አካባቢ በመጀመሪያ አንድ ባንክ ተዘረፈ። ገንዘብ ከዲላ ወደ አቤሎ ሲንቀሳቀስ በሌላ ጊዜ ደግሞ አለማያ አካባቢ ተዘረፈ። ወለጋ ውስጥ 17 ባንክ ተዘረፈ። እንደዚህ ይያለ እየከተለ ነው እስከ መዲናችን ድረስ። ስለዚህ ዘረፋው በስፋት ቀጥሏል። የገንዘብ ዘረፋ ብቻ አይደለም። 500 ኩንታል ቡና አንደኛ ደረጃ ቡና ለውጭ ገበያ ለመቅረብ ከተከማቸበት ናግሬት ወይም ሞጆ መደብር 400 ኩንታል ቡና ማን እንደወሰደው ሳይታወቅ ነው የጠፋው። 400 ኩንታል ማን እንደወሰደው የማይታወቅባት ሀገር ብትኖር ኢትዮጵያ ናት። የተለየች ዋሻ የሆነች ሀገር። ለነገሩ 400 ኩንታል ምንም አይደለችም አሁን ባለው ፋሽስታዊ ወያኔ አስተዳደር የኦነግ አገዛዝ። 10,000 ቶን ቡና እኮ ከአዲስ አበባ መጋዘኖች እኮ ጠፍቷል። 10,000 ቶን ቡና ወስደው ደግሞ የሸጡት እናዚህም ናቸው እኮ ሌሎች እኮ አይደሉም። ሌላ እኮ አይደለም። ስልጣንም የነሱ ነው። የሚዘርፏትም እነሱ ናቸው። የሚጠሏትም እነሱ ናቸው። ህዝቡንም የጨፈጨፉትም እነሱ ናቸው። ድህነቱን እንኳን ተቀብለው ሰላም ሊሰጡት ያልቻሉት ማለት ነው። ስለዚህ መርከብም የሚዘረፍባት እኮ ሀገር ኢትዮጵያ ናት። ቤትም ባለቤት መርከብ የተዘረፈበት ሀገር ከመርከብ ላይ ያለቃ ከመርከብ ላይ ያለ ሰው ወይም ንብረት ነው የሚዘረፍ እንጂ በአለም ላይ መርከብ በራሱ ተዘርፎ በእንዲህ አይነት ነገር አይታወቅም። አውሮፕላን ተዘርፎበት የሚታወቅ ሀገር ኢትዮጵያ ነው። ሌላው ቀርቶ ልንገራችሁ ባህርዳር ዩኒቨርሲቲ ሲገነባ የማስመረቅ አለቀ ተብሎ የማስመረቅ ስራ ሲሰራ አንድ ህንጻ ጠፋ። ሪፖርት ያቀረቡባቸው ህንጻዎች በርካታዎች ናቸው። ከዛ ውስጥ አንድ ህንጻ ጠፋ። እንዴት እንቆጥረው? እንኳን አንድ ህንጻ የለም እንጂ የት እንደሄደ ተመልከቱት። ምን ያህል ድራማ ሊሰራባት ሀገር፣ የተረጋጋ የፖለቲካ አስተዳደር የሌለባት ሀገር፣ ወዴት እንደምትሄድ እንኳን ህዝቡ ሊገነዘብ የተቸገረባት ሀገር እንዴት ነው ለውጥ አለ ብንለው ሌላ በህብረተሰቡ ገንዘብ 40 በ60 እና 20 በ80 በሚባል የኮንዶሚኒየም ወይም የጋራ መኖሪያ ቤቶች ትራ ነገሩ ይሄ ፕሮጀክት ሲጀመር ወጣቱን ከአመት ለመገደብ ሆን ተብሎ ታስቦ ነው የተደረገው እና ሆን ተብሎ ነው 20 በ80 እና 40 በ60 የቤቶች ግንባታ የተጀመረው ወጣቱ እንዳያምጥ ገንዘቡን ለማያዝ አንደኛ ገንዘቡን መንግስት ይጠቀምበታል በዛው ይነግድበታል ወይም ደግሞ እየዘረፉ ያው ይወስዱታል ወደ የቤታቸው በሁለተኛ ደረጃ ደግሞ ወጣቱ ወደ አመጽ እንዳይሄድ በተስፋ እንዲቀመጥ ቤት ላገኝ ይችላልው በአምስት አመት በአስር አመት ውስጥ ይያለ በመንግስት ላይ እንዳያንጋጥጥ ስለተፈለገ ያ ፕሮጀክት ተነደፈ ነው እዛ ነበርኩኝ እና የተሰራው አሁን ኢትዮጵያ ውስጥ ነው የተሰራው ቤት ለነዋሪዎች የማከፋፈል እቅድ አለ ሲባል ያካባቢው አርሶ አደሮች የኛ ቤት ነው ያሉት ይሄ መሬት የራሳችን ነው ተገቢው ግምት አልተሰጠንም በኦሮሚያ መሬት ኦሮሞዎች እንጂ መሬት ቤት መቀበል ያለባቸው ሌላ ህዝብ አይደለም የተባለበት ህግ አልባ ናት ሀገሪቱ ዘረፋው እንዳለ ነው ልላችሁ ነው ሌላው ሞትን በተመለከተ ነው ሞት ሌላው በየክልሉ የሚገደለው ሌላውን ሁላችሁም የምታውቁት ነው በተለያየ ሚዲያ እኔ በትክክል ከዛው ይሄንን ስራ ከሚሰሩ ማለት ጓደኞቼ ጥንት ጓደኞቼ የነበሩ በፖሊስ ስራ ላይ የሚሰሩ ሰዎች እንደሚነግሩኝ በአንድ ቀን በአዲስ አበባ ከተማ ገዳዩ ሳይታወቅ እየሞተ የሚገኝ ሰው ከ25 እስከ 65 ሰዎች በአንድ ቀን ውስጥ አዲስ አበባ ከተማ ውስጥ ይገደላሉ አሁን ሰው አለመታደሩን ነው የሚያየው አስሮ ከመቀለብ ብሎ የሚገል መንግስትም ተፈጥሯል አስሮ ከመቀለብ ይያለ ዱርዬ ይላከ እርስ በርሱ ያጋደለው እንዳለ ማወቅ ያስፈልጋል በሌላ በኩል ህብረተሰቡ አንዋኑ ስለጠፋውና ስለቸገረው ችግሩ ስለባሰበት ደግሞ ሞባይልም ካለ ሞባይልህን ነጥቆ አንተን በመግደል ሞባይሏን ሽጦ ራትና ቁርስ ቢበላበት ደግሞ ለሱ ራሱ ይሻል አንድ ህይወት ነው ስለዚህ ያጣ እና የተቸገረ ሰው ብዙ ነገር አጠበቀበት ህግ እንዲጠብቅ አጠበቀበት እና ስለዚህ እንዲህ እየተፈጸመ ነው ያለው አዲስ አበባ ውስጥ በየጊዜው ራስ ደስታ ዳግማዊ ምኒልክ ሌሎች ሆስፒታሎች በቀን 10 አስከሬን በየሆስፒታሉ 5 አስከሬን 20 አስከሬን ሲወጣ ይታያል ይሄን ያለው ሞትና ግድያው በተደራጀና ምስጢራዊ በሆነ መልኩም ቀጥሏል በሌላ በኩል ደግሞ ሌሎች ለመኖር ሀብት በዚህ አጋጣሚ ዘርፈው ለማግኘት በተፈጠረው ግርግር ደግሞ ተጠቅሞ ለማለፍ የሚፈልጉ ደግሞ ስራ የሌላቸው አደገኛ ቦዘኔዎች ወይም ግለሰቦች ደግሞ ተደራጅተው ግድያውን የፈጸሙት ያሉበት ኢትዮጵያና አዲስ አበባ አጠቃላይም የተረጋጋ ህይወት የሌለበት ህብረተሰቡ በሰላሞቹ የማይገባበት ነባራዊ ሁኔታ ተፈጥሯል። ስራ አጥነትን በተመለከተም የሚታወቅ ነው። በአገሪቱ እጅግ የከፋ ስራ አጥነት አለ። እጅግ በጣም በከፋ ሁኔታ ባለፈው ጊዜ የወያኔ መንግስት ያቀረበው ሪፖርት እንደሚያሳየው 71% ስራ አጥነት ከጊዜ ወደ ጊዜ እያደገ መጥቶ ወደ 71% ደርሷል። ያለበት ሁኔታ እንደነበረ ሰምቻለሁ እና ሁሉም ነገሮች ከጊዜ ወደ ጊዜ እየከፉ እጅግ ውስብስብ እየሆኑና አስቸጋሪ ሁኔታዎች እየተፈጠሩ ናቸው ብለን መግለጽ እንችላለን።
መልካም እሺ። ህወሓትን ሀገር አጥፊ የሆነውን ማኒፌስቶ አውጥቶ መጠነኛ በሆነ መልኩ ለ7 አመታት እየተገበረ የነበረበት ሁኔታ እንደነበር ሁላችንም የምናውቀው ሁኔታ ነው። አሁን ግን ኦህዴድ ወይም ኦዴፓ የህወሓትን ማኒፌስቶ በከፋ መልኩ በላቀ ደረጃ እየተገበረው ይገኛል ይላሉ የተለያዩ ፖለቲከኞች። አንዳንድ ግለሰቦች ደግሞ ህወሓትን የኦሮሞን ህዝብ ከወገኑ ለማጣላት ማለት ከደቡቡ ከጌዲዮ ካማራ ወይም ደግሞ ከመላው የኢትዮጵያ ህዝብ ለማጣላት ህወሓቶች ራሳቸው የጠነሰሱት ሴራ ነው የሚባል ነገር ይሰማል። ለዚያውም ከተወሰነ ጊዜ በኋላ ህወሓት ኦሮሞን ከሌላው ህዝብ ጋር ሊያስታርቅ ማስኩን ለውጦ ወይም ደግሞ ሽፋኑን ለውጦ ይመጣል የሚሉ ሰዎችም ሲናገሩ ይስማሉ። ከአንድ አመት በፊት ደግሞ እርሶ ራሶ በፍኖተ ርዕይ ቀርበው ህወሓት አዲስ ፓርቲ ሊያቋቁም ይችላልም ብለው ነበር። አሁን ላይ ያቋሙ ተቀየረ ወይስ አሁንስ ባቋሙ እንደጸኑ ነው?
ዞሮ ዞሮ ኦዴድ የህወሓትን ማንፌስቶ እየፈጸመ ነው የሚለው በፍጥነት ትክክል ነው። ካሁን በፊት ህወሓት በመጀመሪያ ህወሓት የተነሳበትን መሰረተ ሐሳብ ኢትዮጵያን እንዴት የመብራት ፍላጎት እንዳደረበት መገንዘቡ ይበጃል። በ1982 ዓመተ ምህረት በኢትዮጵያ አቆጣጠር የህወሓት ሰራዊት ወደ ደቡብ ጎንደር ወሎን አልፎ ወደ ደቡብ ጎንደር የገባበት አጋጣሚ ነበር። ከቀድሞው ሰራዊት ጋር እየተጋጨ ወይም ከደርግ መንግስት ጋር እየተጋጨ ማለት ነው። ደቡብ ጎንደር ላይ ሲደርስ በተለይ የጉና አካባቢ ደብረታቦር ጋይንት አካባቢ በሚደርስበት ጊዜ የደርግ የዘመቻና አብዮታዊ ማዕከል የሚባል ጥሪ ያቀረበ ለህብረተሰቡ ጦርነቱ ከቁጥጥር ውጪ ይወጣ ነው። ስለዚህ የኢትዮጵያ ህዝብ ከመንግስት ጎን ሆነ የህወሓትን ሰራዊት በመፋለም ትጥቁን ለራስህ ሰራዊቱን እየማረክ ግን ለመንግስት ካስፈለገም ደግሞ እዛው ማስቀረት ይችላል የሚል ጥሪ ነበረ የተጠራው። ያን ጊዜ አስታውሳለሁ እኔ ሰምቻለሁ። በዚህ ጊዜ የደቡብ ጎንደር ህዝብ ለዘመቻው ተባባሪ በመሆን በሌላ በኩል ደግሞ እነዚህ ሰዎች ጸረ አማራ መሆናቸውን የተወሰነው ኃይል ስለተገነዘበ ፍልሚያው ከቀድሞው የሰራዊት አባላት ጋር ብቻ መሆኑ ቀረና ህብረተሰቡም በውጊያው ውስጥ ተፋልሞበታል። እንዲያውም ማስታውሰው በ1982 ሰኔ አካባቢ ቀርቦ የነበረ አንድ የቴሌቪዥን ፕሮግራም አንዲት የደብረታቦር ሴት ከቤቷ በር ላይ ተቀምጦ መትረየስ ተክሎ እየተኮሰ የቀድሞው ሰራዊትና የአካባቢውን ህዝብ እየጨፈጨፈ የነበረ አንድ ትግሬ ወታደር ስታይ በቡና ዘነዘና ወይም በሙቀጫ ጭንቅላቱን ብላ መትረየሱን ነጥቃ የህወሓትን ሰራዊት የመታችበት አጋጣሚ እንደነበረ እንግዲህ ተመልከት። መትረየሱን አልተለጠነችበትም ግን ሲተኩስ አይተዋለች። እንዲህ አይነት የጀግንነት ስራ የሚሰራበት አካባቢ ነው እና በዚህ መሰረት የአካባቢው ህብረተሰብ ተነስቶ ያንን የህወሓት ሰራዊት ከግማሽ በላይ እንዳልነበር አድርጎ መጥቷል። ራሱ ቀብሮ እንኳን የቀድሞ ሰራዊት መቅበር አቅቶት የአካባቢው ህብረተሰብ ተጠርቶ በጅምላ የሚቀብርበት አጋጣሚ የተፈጠረበት ነባራዊ ሁኔታ ነበር ያን ጊዜ። በዚህ ጊዜ የቀሩት የተወሰኑ ብርጌዶች 7 ሊሆኑ ይችላሉ እንደዚህ አካባቢ የሚሆኑ ብርጌዶች ሲቀሩ በመሰረቱም ትግላችን አማራን ከአማራ ገዢ መደብ ለመላቀቅ አገራችን ነጻ ለማውጣት ትግራይን ነጻ ለማውጣት ነው። ለምንድን ነው አማራ ክልል ትገብተን የምናልቀው ብለው ተመልሶ ወደ ትግራይ ሄደ። ትግራይ ሲገባ እነ መለስ ዜናዊ ይቀሰቅሱት የነበረው ቅስቀሳ እነ ስብሐት ነጋ እነ አባይ ተሃየ እነ ሲያብራሃ የትግራይን ህዝብ ይቀሰቅሱት የነበረው 2 ልጅ ያለው አንዲት 4 ያለው 2 ልጅ 3ም ያለው 2 ልጅ ዘመቻውን አጠናክረን መቀጠል አለብን ባለቁት ወገኖቻችን ምትክ ተክተን መቀጠል አለብን አሰልጥነን ነዋሪዎቹ እና የትግራይ ህዝብ ነው። ጦርነቱን ጨርሰናል ለገሳስፎ ይመራ የነበረውን ሰራዊት ይዞልን ወጥቷል ምን ያደርግልናል ብለው ሲጠይቋቸው አንደኛ ኢትዮጵያን የምንመራበት ምክንያት ከኢትዮጵያ የሚበር ጀት ኢትዮጵያ ትግራይን የማያሰጋ እንዲሆን ማድረግ መቻል አለበት፣ በሁለተኛ ደረጃ ኢትዮጵያ የምትባል ሀገር መበታተን መቻል አለባት የትግራይ ስጋት ሆና እንዳትቀጥል፣ በሶስተኛ ደረጃ ኢትዮጵያ ለዚያ ሁሉ ሁኔታ ለማመቻቸት ጊዜ ስለሚያስፈልግ 10 አመት ኢትዮጵያን ብንመራ በየአመቱ 10 ፋብሪካ ብንተክል 100 ፋብሪካዎች ተከልን ማለት ነው። ይሄ 100 ፋብሪካ ዘመናዊ ፋብሪካዎች ከሆኑ በምስራቅ አፍሪካ የኢንዱስትሪ አብዮት ያካሄደች አገር ምትኖር ትግራይ ነች። ስለዚህም ዳግማዊ ታይዋን አድርገን ልንቀጥል እንችላለን ብለው ነው የቀጠሉት። ይሄንን ነው ሲቀሰቅሱ የነበሩት። ይሄንን ነው ስለዚህ ስለዚህ ህዋት ሲቆይ ኢትዮጵያን ለመብራት ስለፈለገ ኢትዮጵያነትን ስለመረጠ ኢትዮጵያን ለማሳደግ ስለአሰበ አይደለም። ያ ዓለም ሆኑንም 28 ዓመታት አይተናል። ህዝብ ሰውነቱን እየቆራረጠ ሲያስተቃል ሲገን ሲያፈናቅል በድህነት ሲያማቅቀው በድህነት ባስተሳሰብ በአምሮ ላይ ጫና እየፈጠረ ህዝቡ ራሱ ያምሮ ችግር እንዲደርስበት ግማሹ እንዳል ስራቱ ወጣቱ እንዳል ብዙ እናቶች ወደ ልመና እንዲወጡ ወንድ ልጅ እንደ ሴት ልጅ ፊቱ ላይ ማዲያት እንዲወጣበት ያደረገበት ስራት ቢኖር በኢትዮጵያ ታሪክ ይሄ ስራት ነው። ስለዚህ ያ ስራት ሊቆይ ያሰበበት ምክንያት ያሰበው ነገር ተፈጻሚ እስከሚያደርግ ነው። በሌላ ምንድነው አንደኛው የብሔር የብሔር ፖለቲካው ግንግኖ ጠንክሮ እስከሚወጣ ድረስ አማርኛና አማራ የሚባለው በሌሎች ክልሎች ያለ መኖራቸው ሙሉ በሙሉ እስኪረጋገጥ የሀገሪቱ ኢኮኖሚ ሙሉ በሙሉ ወደ ትግራይ ማሸሽ ወይም ደግሞ ባለበት ሁኔታ በትግራዮች እጅ መሆን መቻሉን ማረጋገጥ እስኪቻል ድረስ ኢትዮጵያን በተፈለገች ጊዜ በ24 ሰዓት ውስጥ መበተን ሲፈለግ መበተን የሚቻልበት ነባራዊ ሁኔታ እስኪከሰት ድረስ ሌሎች መሰረታዊ ነገሮች አሉ። እነዚህን እስኪያሟላ ድረስ ነበር እንጂ እኛ ጋር የነበረው በመሰረቱ ኢትዮጵያዊ መንግስት ኢትዮጵያዊ ህዝብ ኢትዮጵያዊ ማስተሳሰብ ያላቸው ወገኖች አይደሉም። ስለዚህ ማንፌስቶውን ቀስ እያለ ያስፈጽም የነበረው በዘረፋ ላይ ስለነበረ ነው። በዘረፋ ላይ ነው ይሄ ነው። አሁን ኦህዴድ በስፋት በጣም ፈጣን የተባለው አዎ ጊዜ እየተሻማ ነው። ሀገሪቱ ኦህዴድ ከመጠቀሙ በፊት ወይም ኦነግ የተባለው ድርጅት ከመጠቀሙ በፊት ወይም ኦሮሞን ወክላለው የሚሉ ድርጅቶች ከመጠቀማቸው በፊት ሀገሪቱ እንዳትበታተን ሽሚያ ላይ ናቸው። በተቃጠለ ቤት ውስጥ እቃ የማሸሽ ዘመቻ አይነት ነው አሁን ኦህዴድ እየሰራ ያለው። ምክንያቱም የሰሩትን ደባ ያውቁታል። ገንዘብ የሚሰበስቡት መሬት የሚሰበስቡት መሬት ለኛ ነው ይላሉ። ሰሜን ሸዋ ድረስ የደራ ወረዳን ወደ ኦሮሚያ ሌሎች ቀበሌዎችን ከሰሜን ሸዋም ወደ ኦሮሚያ ከወሎም ወደ ኦሮሚያ ከጎጃም ወንበራን ወደ ኦሮሚያ ከቤንሻንጉልም የተለያዩ ቀበሌዎች ወደ ኦሮሚያ በለውጅ ጋምፎይ ሌሎች የሚባሉ የካማሽ ወረዳዎች ወደ ወለጋ ሲጠቃለል እየታሰበ እየተሰራበት ያለበት ምክንያት በፍጥነት የ27ቱን አመት የህዋስ ተግባር ኦህዴድ ኦነግ ደግሞ ባጭር ጊዜ ውስጥ ለማስተካከል ስላሰበ ነው አላማው ነው። ሌላው ህዋስ በተፈጠረለት ክፍተት ተጠቅሞ ወደ ስልጣን ለወደፊቱ ለመምጣት የብሔሮች ግጭት አሁንም በጠነከረ መልኩ እንዲቀጥል ያለመረጋጋት እንዲፈጠር ኦህዴድ ኦነግ ደግሞ መምራት አይችልም ብሎ ዓለም አቀፉ ህብረተሰብና የኢትዮጵያ ህዝብ እንዲተቸውና እንዲጠላው የማድረግ ባስተራቂነት ራሱ ገላጋይ ሆኖ ይገባል የሚለው አባባል ይሄ ለኔ አይዋጥልኝም አይደለም። ይሄ የዋዎች አስተሳሰብ ነው። ትግሬ ስላልሆነ ነው እንጂ አብይም ወያኔ ነው ህዋት ነው ለማም ህዋት ነው ሌሎችም ህዋት ናቸው። አሁን ህዋትነትን በትግሬነት አንለቀው በደም አንለቀው በአስተሳሰብ እንለቀው። አሁን አስተሳሰብ ነው መለኪያው በመሰረቱ። ስለዚህ በደም ከሆነ እኮ አብይ ምናሱ የወሎ አማራናት ነው የሚባለው ወለደው እንጂ ያላሳደገው አባቱ ኦሮሞ ቢሆንም። ታዲያ ሰው ባየው ያምናል ነው ባየው በዳሰሰው ያምናል ነው እሱ ግን ባላየው ባላካደገው ሰው ነው የሚያምን። ስለዚህ አስተሳሰብ ነው ትልቁ ነገር እና አሁንም እየመረረ ያለ ህዋት ነው የኔ አስተሳሰብ። በጣም በርካታ የዋህ ሰዎች ህዋቶች ብዙ ስላልተናገሩ አደባባይ ስላልወጡ ቁልፍ የፖለቲካ ስልጣንን ላይ ተቀምጠው ስላላዩዋቸው ግን ከኋላ ሆነው በሪሞት ኮንትሮል እነዚህን የድራማ ልጆች ዱርዮች ስለሚመሯቸው ብቻ ህዋት ወደ አገሯ ገባቻል። ወዴት ነው የሚገቡት? ለማን ያስረክበው? ኦነግ ተዋግቶ ነው አሁን ህዋትን የሚያስወግደው? ኦነግ ነው ኦነግ የኔ ወንድም 1 ሚሊዮን ኦነግ ሰራዊት ቢኖር ባማራ በለው በትግሬ ወይም በሌላ ጦር ባስር ወታደሮች የሚነዳ ነው። ግብስብስ ግብስብስ ግን ልክና ፍርሃት የሌለው መናኛ አይተናልኩ። በሁለት ሰዓት ጦርነት ቆሎ 76000 ኦነግ ሰራዊት እጁን እየፈቀረ የገባው አሁን እንደዚህ ባንክ ሲዘርፉ ሰግራቸውን ሲያንጨፈሩ እብድ ሲመስሉ ጀግኖች ይመስሉሃል አይደሉም? ውስጣቸው ባዶ ነው። ውዳቂዎች ናቸው። በመሰረቱ ለምንም የሚበቁ አይደሉም። ለምንም አሁን እያየናቸው ነው። እነዚህ እንደ ስኬል እንደ ጆሃር እንደምናል ህግ ነው እንደዚህ እንዲናገሩ የሚያረጋቸው እንጂ እነዚህ ከቶፊት ቀርበው መናገር የሚችሉ ማንነትም ሆነ ሞራል የሌላቸው ሰዎች ናቸው። እና ልካቸው ሌላ ነበር። ልካቸውን ለማታየት ግን ለባሪያው ነው ተዋልፈከረው። ይሄ ነው እንጂ እነዚህ ምንም አይደሉም። ምንም። ስለዚህ ይሄን ሶ ይሄ ተራ ነው። ዝባዝንቄ ተራ ወሩበላ ውዳቂ ፈሪ መዋጋት የማይችል ለከርሱ ቀደሚያ የሚደጥ ይሄ ሶ ዝም ብሎ ዋናው ነገር ግን ህዋትና የትግራይ ጦር ከኋላ ሆኖ ያጀበ እየጠበቀው አለንልህ ይያለው ስለሆነ ነው። አለንልህ እናስፈጽም ዝም ብለ አማራን አስወጣ በትግራይ እንዳይመካኝ አማራን ግደል አዲስ አበባን በኦሮሚያ ስር አድርግ አማራ እንዳይነግድ እንዳይኖር እንዳይማር እንዳይሰራ ይሄን ስራ በተልእኮ ያስፈጸሙት የተልእኮ ስራ ስለሆነ ነው እንጂ ህዋቶች ናቸው የሚመሩት ኦዴንም አይደለም። ማን አለ ኦዴን? ሁለቱም እኮ ለህዋት አገልጋይ የሆኑ የደህንነት ሰራተኞች ናቸው። አብይም ነብይ ማን ነው ለማ? ማን አለ ኦዴድ? ማን አለ ኦነግ? ማን አለ? ስለዚህ አሁንም የሚመራው ህዋት ነው። ለወደፊቱም ማስወገድ ያለብን ኢላማ አድርገን መንቀሳቀስ ያለብን በመሰረታዊነት ህዋትን ቀጥሎ ደግሞ ኦነግ ኦዴድንና ባአዴን በተከላላ እነዚህን ሁሉ መጥረግ ሲቻል ብቻ ነው ለውጥ የሚመጣው። ያለበለዚያ ግን ለውጥ አይመጣም። እና አሁንም የሚመራው የመንግስቱ አካል በበላይነት የሚመራው በካሞፍላጅ በሽፋን ይሄ ራስን ሸፍኖ ደብቆ በሚደረግ እንቅስቃሴ የሚደረግ መንግስታዊ አመራር ነው ያለው እንጂ ህወሓት ነው የሚመራው። ኦሬድ መቸጥንካሪ ያለው ሁለት ሰዎች ናቸው የሚመሩት። እነዚህ ልጆች እኮ የሚመሩ እንጂ የሚመሩ ማልነበሩ ለድራማ ብሎ ስላስቀመጣቸው የኛን ሰው ደግሞ ተቀብሎ ግማሹ የሰው ልጅ ፈጣሪ ያደረገው ከመለኮት የተላከ የፖለቲካ ብፁዕ አረጋው ብፁዓን የፖለቲካ ብፁዓን አረጋቸው። እነዚህ ልጆች ደግሞ ለምንም የሚሆን አይደለም። ስለዚህ ይልቁንስ መታገል ነው። በቃ መታገልና ኦዴድ በለው ኦነግ ይሄንን ተገንጣይ የሆነ የኦሮሞ አስተሳሰብ ተገንጣይ የሆነ የትግራይ ወይም የህዋት አስተሳሰብ ያለውን ኃይል አስወግዶ አዲስ የጋራ የምትሆን ኢትዮጵያ አንዱ የሚዘረፍባት ሌላው የሚዘርፍባት አንዱ የሚሞትባት ሌላው ደግሞ የሚገደልባት ወይም የሚገለባት ሀገር የማትሆን የጋራ ኢትዮጵያ በመመስረቱ ረገድ በጣር ነው እንጂ አሁን ህዋት የለም ኦዴድ የለም ወይም ኦነግ የለም የሚባል ቋንቋ የለም። ህዋት ነው እነዚህን የፈጠራቸው። ኦነግ ኦዴድን የፈጠረው ህዋት ነው። ባዴንን የፈጠረው ህዋት ነው። ሌሎች የብሔር የፖለቲካ ድርጅቶችን 83ቱን በሙሉ የፈጠራቸው ህዋት ነው። ምናልባት ኦነግ ብቻ ነው እንግዲህ በህዋት እድሜ አካባቢ የተፈጠረው። ህዋት አልፈጠረውም የምንለው ግን ኦነግም ቢሆን እንዲጠነክርና በአፍራሽ ተልኮ ለህዋት አጋዥ እንዲሆንለት የሻቢያና የወያኔ ኩትኮታ ነው ለዚህ ያበቃው እንጂ የትም የሚደርሱ አይደሉም። ደግሞም የተበተኑ ናቸው። ተበትኖ የነበረ የኤርትራውያን አትክልት ኩትኳች የነበረ ቡድን ምን ይጠቅማል አሁን እዚህ መጥቶ ሀገር ሊመራ ነው? ይሄ ሌባ ነው የሆነው። እዛ ያጣውን ደግሞ እዚህ መጥቶ በባንክ ዘረፋ ሊያስተካክል ነው የተሰበሰበው። ስለዚህ ፍሬ የለውም ህዋት ነው እየመራ ያለው በሚል ነው የምትማማበት። የጌዲዮ የጉራጌ የምናምን ግጭቶችን ለመፍጠር የሚደረገው ሙከራ የአማራ እነዚህ ሁሉ የቆዩ ናቸው እኮ የቆዩ ናቸው። ሲሞቁ ሲቀዘቅዙ ቆዩ። አሁን ደግሞ ተጋግለው ቀጠሉ እንጂ የቆዩ ናቸው። ይቀጥላልም ታግለን እስካላስወገድናቸው ድረስ ነው።
ከአቶ አያሌው መንገሻ ጋር ያደረግነው ቃለ ምልልስ ክፍል 3 በሰኞ ምሽት ፕሮግራማችን እናቀርባለን። ለብር የሚታገል አድርባይ ልክስክ ያን ትውልዳው ግዝም ብሎ ይቀመጥ በጭራሽ አይተም ደና ከጅምሩ በፍራቱ ታጥቦ ካመጽርቆ ምላሱን ሸብሮ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋለመው ትውልዱን ለማውገዝ አራዩ አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረው እንጣጣል የዛን ትውልድ ታሪክ ይፍቃል ይልጣ በህዝብ ልጅ ደምጅሁን ዘፍዝፎ ያፋን ወክሳል የሰፋው ጫማ የወያኔ ይቀፉ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነፃነት ላይ ያገኝ የነበሩት ያወሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አርክስ ይህ የሰፋው ጫማ የወያኔው ልጆች ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶም ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተምፍ
ማንነታቸው ያምናል ማ ያለው ባጭ እናላ ባጭ ያቀታል እንጂ ኦም ነገር መስራ በጣም ቀላል ነው አሁንስ ማማ ያቀታል እንጂ ኦም ነገር መስራ